Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ጤና ይስጥልኝ፣ እንዴት አምሽታችኋል? ጋቢና ቪኦኤ ከአሜሪካ ድምጽ ዋሽንግተን ዲሲ የዕለተ እሁድ የንቃት መርሃ ግብሩን ጀምሯል። ፕሮግራሙን በመምራት ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር በመሆን አብሬያችሁ አመሻለሁ። እናንተም አብራችሁን ትዘልቁ ዘንድ በአክብሮት እንጋብዛለን። የምሽቱ መሰናዷችንን የምንጀምረው በዚህ ሳምንት ውስጥ የአሜሪካ ድምጽ የጋቢና ቪኦኤ ዘጋቢዎች ካጠናቀሯቸውና ያነቃቃሉ በድጋሚ ቢሰሙ መልካም ናቸው ያልናቸውን ይዘንላቸዋል። የመጀመሪያውም የሆነው ካምቦ ከተማ ናኩር መልካ ያጠናቀረልን ዘገባ ነው። እዩኤል ከበደ ከተባለ ወጣት ጋር አስተዋውቀናል። እዩኤል የወላጅ አልባ ህጻናትና አዛውንቶች መጠለያ ማቋቋም የቻለ ወጣት ነው። የእዩኤልን ተሞክሮ ናኩር ከሳምንቱ መግቢያ ላይ እንዲህ አሰምተው ነበር።
ወጣት ዩኤል ከበደ ይባላል። በአምቦ ከተማ ተወልዶ ያደገው ይህ ወጣት የአምቦ ህጻናትና አረጋውያን በጎ አገልግሎት ድርጅትን መስርቶ ለበርካታ ህጻናትና አረጋውያን ድጋፍ እያደረገ እንደሚገኝ ተናግሯል። ወደዚህ በጎ አገልግሎት ተግባር እንዲገባ ምክንያት ስለሆነውም ይገልጻል። ዩኤል
አምቦ ተወልጄ ያደግኩኝ ለትምህርት አዲስ አበባ ገባሁኝ። ከዛ ሳልጨርስ ወጣ ወደ ሌላ ሀገር ወደ ካናዳ ገብቼም ተምሬን ኖሬ ነበረ። ከዛ በኋላ ወደዚህ በጎ አገልግሎት ማለት ነው የገባሁት። ከድሮም ጀምሮ ከትንሽነቴም ውስጥ ያደገ መሰለኝ ሼር በማድረግ አምናለሁ፣ ያለን በማጋራት በእንደዚህ አይነት ነገሮች አምናለሁ። እና በዚህ አይነት ነገር ያገኛል ብዙ ጓደኞች። ትልቅ ቸር ነኝ እንዲህ እያልኩ አይደለም፣ ግን ውስጥ ያለ ነገር እና ውስጥ ላለ ነገር ትኖራለህ። ሳትወድ በግድ ወደዛ መስመር ላይ ትገባለህ። የድርጅታችን ስም ማለት ነው አምቦ ህጻናትና አረጋውያን በጎ አድራጎት ድርጅት ነው የሚለው። ሳነሳ ስጀምር ይሄን ነገር አምቦ ላይ ብቻ ሳይሆን አምቦ በጎ በማድረግ የምትታወቅ ሀገር ነች ብዬ ማለት ነው እና በሀገሪቷ ዙሪያ በተለያየ አቅጣጫ ይህንን የበጎ አድራጎት ሁለቱንም ያማከለ ህጻናትንና አረጋውያንን ያማከለ ሴንተር ስለሌለ በብዙ ስፍራ ላይ እና እነዚህን ችግሮች ደግሞ በብዙ ቦታዎች ላይ ስላየው ከዛ አንጻር ነው ስሙን ያወጣሁለትን። ከተመሰረተ 1-7 ወር ነው። ከዛ ወደ ስራ ከገባን ደግሞ ወደ 5 ወር ሊሆነን ነው ማለት ነው። እንዲጀምር ያነሳሳኝ መጀመሪያ ከካናዳ ወደ እዚህ በአንድ አጋጣሚ ከ7 ዓመት በፊት መጥቼ ያየኋቸው ነገሮች ከባድ ነበሩ ማለት ነው። በጎዳና ላይ የማያቸው አረጋውያንን ተቸግረው አይ ነበር ህጻናትን ያለኝን ብር እየዘረዘርኩ ከሀምሳ በላዩን የማድርገው ግን ጎዳና ላይ ለበረ የምሰጠው ማለት ነው። ሁሌ እንዲያድርጌ የምወጣው ሆኖ አላገኘው ማለት ነው። ውስጤ ረፍት አጣ። ከዛ ጊዜ በኋላ
ወጣቱ ወደዚህ በጎ አገልግሎት ተግባር ለመግባት የገዛ ንብረቱን መሸጡን ገልጿል። በአሁኑ ጊዜ በጎ ፈቃደኞችና አንዳንድ ድርጅቶች ከጎኑ የቆሙ መሆኑን በመጥቀስ ለወደፊቱ ስላቀደውም አብራርቷል።
የፊኒሽ ግሩፖች ነበሩ፣ ፊንላንዳውያን ማለት ነው። እና ነሪታ ይባላሉ፣ ነጃስሚን ይባላሉ። እና በሆነ አጋጣሚ ስንተዋወቅ ክላይ ቶማስ የሚባል ልጅ አለና እኔን ያገናኘታል። ከዛ አወራን። ከኔ ጋር ከተነጋገርን በኋላ መታችሁ ማየት ትችላላችኋል፣ ሶስት ሆነን እንመጣለን ሲሉ፣ ሶስት ሆናችሁ የምትመጡ ከሆነ ብዙ ሰዎች ችግረኞች ስላሉ ሁለት ሁለት ሻንጣ ይዛችሁ ልብስ እና ጫማ ይዛችሁ ነው እና ከዛም በኋላ እሱንም እንሰጣችኋለን። እንዲያርጋችሁ የምትመጡ ከሆነ መምጣት ትችላላችሁ፣ ካልሆነ አልኳቸው አትመጡ ምናምን አልኳቸው። ማለት በጣም ገረማቸው። መጡ፣ አይ ልብሱን ይዘው የተለያየ ነገር ዲስትሪቢዩት አደረግን እና አብረን ብንሰራ ደስ ይለኛል አለች። ሄዱ፣ እነሱም አስበውበት ወዲያው ኮሚኒኬት አደረጉኝና በጀቱ ማለት 500 ዩሮ መጀመሪያ ላይ እንትን ሲሉ እኔ እነሱ በጀት ሲበጅቱ ለ10 ሰው እኔ በዛ በጀት ማለት ነው እና ወደ 60 ሰዎች አካባቢ መረዳት እንዲችሉ እንደ አቅም ማለት እነሱ 1500 ዩሮ ይረግ። ይሄ ደግሞ የወጪያችንን 60% ብዬ ነው የመጣ 120,000-110,000 ወጪያችን ይህን ያህል ነው። እነሱ ደግሞ ከበር የሚያደርጉት ወደ 60,000 አካባቢ ነው ማለት ነው። እኔ 40,000 ለእራቴ ላይ መድብ ያለሁት። ከዛ በተረፈ ደግሞ ሰዎች ልባቸው ሲነሳሳ ከሌ ባካችሁን የምለው ነገር የለም ያለውን የምንሰራውን ስራ ግን አሳይናል። ሰዎች ልባቸው ይነሳሳና የሚችለው $50 የሚችለው $20 የሚችለው ደግሞ $100 $200 የሚሰጠኝም ሰው ማለት ነውና እነዚህ ሁላ አንድ ላይ አመጣቸው 100,000 ምናምን ማድሞላ አንተ ይሄንን ነገር ሰራተኞች አሉ የትራክልን ፈጠራ በተመለከተ 11 ሰራተኞች ነው ያለን ማለት ነው። እኔ ቮለንቲር ነኝ እምከፈለው እንት የለኝም ሁሉም ግን ኮሚትድ ሆነው ነው የሚሰሩት።
ወይዘሪት ዝናሽ አጀማ የበጎ አድራጎቱ ድርጅት መርሃ ግብር አስተባባሪ ነች። በአሁኑ ጊዜ ድጋፍ ስለሚደረግላቸው ግለሰቦችና ስለ ኢዩኤል ያለችዋላት
አምቦ የልጆች እና አረጋውያን በጎ አድራጎት ድርጅት አጠቃላይ ወደ 600 ሰዎችን በአምቦና በአምቦ ዙሪያ ያሉ ሰዎች ይረዳል። ከነሱ ውስጥ 320ዎቹ የምናገኘው እርዳታ ዳይሬክትሊ የሚያገኙ ሰዎች ናቸው። 38ቱ ደግሞ በሴንተር ውስጥ የሚረዱ ሰዎች ናቸው። ሴንተር ውስጥ ስንል ሁሉንም ነገር ስለናቸው ነው። ምግብ፣ አልባሳት፣ ታማሚ ማኪን ቤት እንደምስታቸዋለን። እንደዚህ ነው የምናኖራቸው አረጋውያን። እንደዛውም ደግሞ የጎዳና ልጆች በጎዳና እኛ ጋር የሚኖሩ ልጆች አሉ። የድርጅቱ መስራች ዩኤል ከበደ ነው። የአምቦ ተወላጅ ነው። እንደምናውቀው አምቦ በጦርነት በብዙ ነገር የተጎዳች ከተማ ነች። ብዙ ችግርተኞች ያሉባት ከተማ ነች። እቺን አገሬን እቺን የፖለቲኳሲ ከተማ እንዴት ልርዳ በሚል ነው የጀመረው። በዚሁ ሀሳብ ጀምሮ አሁን ስራው ላይ ነው። ተግባሪም እንደመሆኑ መጠን ጥሩ ተስፋ የሚሰጡ ነገሮች አሉ። የሰዎች ሪስፖንስን በጣም ደስ የሚል ነው።
ድጋፍ ከሚደረግላቸው ህጻናትና አረጋውያን መካከልም ያነጋገርኳቸው እንዲህ ብለዋል።
ስሜ ተመስገን ተረፋ ነው።
እሺ።
ጎዳና ላይ ነው የምኖረው። ሲጋራና ጭስ አለን፣ ጫት እንበላለን፣ አረቄ እንጠጣለን፣ እንሰግራለን። ማዳበሪያ ውስጥ ነው የምናድረው፣ መሬት ነው የምናድረው። እኔ አሁን ገና ሁኔታ ውስጥ ነው ያለሁት። እዚህ ልጆችን አሳድጋለሁ ምናምን ስለሆነ መጥቼ እዚህ ቁጭ ስል ኢዩኤል ከውጭ አንስቶኝ ወደ ቤቱ አስገባኝና እዚህ አሁን እዚህ እየኖርኩ ነው። ምግባችን ጥሩ ነው፣ ልብሳችን ጥሩ ነው፣ ሁሉም ነገር ጤንነታችን ሁሉም ደህና ነው። አሁን እሱ እያኖረን ነው በስርዓት።
ለወደፊቱ ምንድን ነው መሆን የምፈልገው?
እኔ እንደ ዩኤል አድጌ ልጆቹ ማሳደግ ነው የምፈልገው።
ዲባቤ ወርሳ አማ ማናኞኑ ክነ ኬልታንዲራ
ድባቤ ውርሳ እባላለሁ። አሁን ኢዩኤል በሰጠኝ ቤት ውስጥ ነው የምኖረው። እግዚአብሔር ባዘጋጀልኝ ቦታ ነው የምኖረው። ከዚህ በፊት የሰው ትራፊ በልቼ ምቹ ባልሆነ ሁኔታ ጎዳና ላይ ወጥቼ ነበር ስኖር የነበረው። አሁን ፈጣሪ ዩኤልን ሰጥቶኛል። አሁን ሰላምና ጤና ማግኝቻለሁ። እሱን እየመረኩ እኖራለሁ ብለዋል። ለወጣቶችም ተከታዩን መልእክት አስተላልፏል። ወጣት ዩኤል
ለውጥ ማምጣት እንችላለን። በአካባቢያችን፣ በቀበሌያችን፣ በሰፈራችን፣ በቤታችን ለውጥ ማምጣት እንችላለን። አምሳ ሎሚ ለብዙ ሰው ጌጡ ደግሞ ሸክሙ ነው አይደለም የሚለው። ስለዚህ በየአካባቢያችን ማለት ነው እና ለውጥ ማምጣት እንችላለን። ይህን አይነት ነገር ደግሞ ያሻግረናል፣ ዘመንን ያሻግረናል፣ ክፉ ጊዜን ያሻግረናል፣ ከክፉ አመድ ያሻግረናል። ለአይምሯችን ደግሞ ከመቼውም በላይ ከምንም በላይ ደግሞ ለአይምሯችን ፍጹም እረፍትን ይሰጠናል፣ ጤናም ይሰጠናል። ቅርጣቶችም በዚህም ታይም ማለት ነው እና ለብቻ አይደለም ኖር ማለት አንተ የምትፈልገውን መኪና የምትፈልገውን አይነት ነገር ብቻ አድርገን በአንድ ትንሽ ጥላ ስር ለብቻ መቀመጥ መቻል አይደለም። ዓለም ሰፊ ነች፣ አገርም ሰፊ ነች። ህልሜን ያሁን ኢትዮጵያ ውስጥ አምቦ ከአምቦ አልፈን ኢትዮጵያ ውስጥ ማለት ነው እና ሁሉንም ከጎዳና ላይ ሰዎች ማግባት ቢያቅተኝ በእነዚህ በነረበል እንትን ውስጥ ያሉትን ህጻናት እና አረጋውያንን መግቢያ ያጡ አረጋውያንን መሰብሰብ እችላለሁ። እስክሰበስብ ደግሞ አላርፍም ብዬ ነው የማስበው። ዋናው ነገር አላማ ነው። እኔ ብር ተማምኜ ይዤ አይደለም የተነሳው፣ ኮሚትመንቴን ነው። ያለኝን እወረውራለሁ ብዬ ነው የተነሳው። ያለኝን እየወረወርኩኝ ነው። እግዚአብሔር ይጨመርበታል።
ለአሜሪካ ድምፅ ናኮር መልካ ካምቦ።
ከጋቢና ቬጋ ናችሁ ያላችሁት። የሁለተኛ ደረጃና የከፍተኛ ትምህርት ተቋማት ተማሪዎችን ብቃት ለማሻሻል በዩቲዩብ አማካኝነት የድጋፍ ትምህርቶችን እያዘጋጁ ለተማሪዎች የሚያቀርቡ የጅጅጋ ዩኒቨርሲቲ መምህር እንግዳ አድርገን ጋብዘን ነበር። በዚህ ሳምንት እንግዳችን የነበሩት ዶክተር አያሌው ንጉሴ ይሰኛሉ። በትምህርት ጥራትና ከዛ ጋር አያይዘው ስለሚሰሯቸው ስራዎች ከስመኝሽ ቆየ ጋር ቆይታ አድርገው ነበር።
ዶክተር አያሌው ንጉሴ ላለፉት 13 ዓመታት በጅጅጋ ዩኒቨርሲቲ የማይክሮባዮሎጂ መምህርና ተመራማሪ ሆነው በተጨማሪም ከክፍል መምህርነት አንስቶ እስከ ኮሌጅ አመራር ሆነው ሲያገለግሉ በስፋት ያስተዋሉትና እጅጉን የሚያሳስባቸው የተማሪዎች ብቃት ማነስ ነው።
ዩኒቨርሲቲ ላይ ተማሪዎችን ተቀብለን ፎርም እናስሞላለን። የጾታ፣ እድሜ፣ ቤተሰብ ባክግራውንድ የመሳሰሉ ዝርዝር መረጃዎች ይቀርቡና ያው ተፈርሞ ይገባል ወደ ሪጅስትራር እና ያንን ስናስሞላ ብዙ ጊዜ የምናየው ነገር አለ። ኢቨን በቃ የባክግራውንድ ሂስትሪያቸው፣ ሂስትሪዎቻቸውን፣ የፋሚሊያቸውን ሁኔታ፣ የስራ የመሳሰሉትን በእንግሊዝኛ አስተካክሎ ለመጻፍ እንኳን የሚቸገሩ በጣም ብዙ ተማሪዎች ያጋጥሙናል ስንቀበል ማለት ነው። ስለዚህ ችግሩ ከታች ተያይዞ የመጣ ነው።
ለዚህ የተማሪዎች ብቃት ማነስ በዋናነት አስተዋጽኦ የሚያደርገው በኢትዮጵያ በየጊዜው እያሽቆለቆለ የሚሄደው የትምህርት ጥራት መሆኑን ዶክተር አያሌው ያሰምሩበታል። ከአንደኛ ደረጃ ጀምሮ በከፍተኛ ቁጥር የተስፋፉት የትምህርት ተቋማት በቂ ዝግጅት ሳይኖራቸው፣ ቁሳቁስ ሳይሟላላቸውና በበቂ ሁኔታ የሰለጠኑ መምህራን ሳያገኙ የሚያስተምሯቸው ተማሪዎች በትምህርት ምዘና ወቅት የሚያመጡት ውጤት እጅግ ዝቅተኛ ከመሆኑ በተጨማሪ አገሪቱ የምታገኘው አምራች ኃይል ላይም ከፍተኛ ተጽዕኖ እያደረገ ነው።
እንግዲህ አዲሱ የትምህርት ፖሊሲ ስርዓቱ ለውጥ ከመጣ በኋላ በተለይ ከአንድ እስከ አራት ድረስ በቀጥታ ማሳለፍ ላይ ነው ሲሞከር የነበረው። ከመውደቅ የሚባል ጉዳይ አልነበረም። ከዛ በኋላ እንደገና የቋንቋ ይሾች በተለይ እያንዳንዱ ክልል በአፍ መፍቻው መማር አለበት የሚል ጉዳይ መጣ። ስምንተኛ ክፍል ከደረሱ በኋላ ነው ወደ እንግሊዝኛ እንትን ማለት የሚጀምሩት። ከዛ በኋላ ምንድን ነው ነው እስከ ዘጠኝ ድረስ እንግሊዝኛን እንደ አንድ ሳብጀክት ብቻ ነበር የሚወሰደው። ያ ሁኔታ አንደኛ በቋንቋ በጣም ደካማ ተማሪዎች በየኤሌመንተሪ እና ሃይስኩል ተማሪዎቹ እንዲወጡ ተደርጓል። ሁለተኛ ደግሞ የተማሪ ቁጥር በከፍተኛው ተጨምሯል። የመምህራን ቁጥርም የስልጠናው ጥራት በዛው ተዛማጅነት ስለቀነሰ በብቃት ዝግጅት ያላደረገ ወይ ደግሞ በብቃት በጥራት ያልሰለጠነ መምህር የሚያሰለጥኗቸው መምህራኖችም የራሱ የሚፈጥረው ችግር አለና ይሄ እንግዲህ እየተንቀባለለ ዩኒቨርሲቲ ይደርሳል።
በበቂ ሁኔታ ያልሰለጠኑ መምህራን በከፍተኛ የትምህርት ተቋማት ውስጥም እንደሚገኙ ዶክተር አያሌው ያስረዳሉ።
ዩኒቨርሲቲ ላይም ስትመጪ የመጀመሪያ ዲግሪ መምህራን ናቸው እንግዲህ ጥሩ ውጤት ያገኙ ተብለው በተለምዶ ሰቅሎ መቅረት የሚባል ነገር አላለም። በዛ ያስቀሯቸውና ቀጥታ እንደተመረቁ ያለምንም ልምድ ያለምንም ፔዳጎጂ ስልጠና ቀጥታው የሙያ ማሰልጠንና ዩኒቨርሲቲ ተማሪዎችን የማስተማር ውስጥ ነው የገቡት። ከፍተኛ የሆነ የመጀመሪያ ዲግሪ መምህራን ነበር ያለው በየዩኒቨርሲቲው። ቀስ በቀስ በእርግጥ ይሄ እየተቀረፈ መጥቷል። አሁን በሁለተኛ ዲግሪ እና በተለይ በሁለተኛ ዲግሪ ደረጃ በየተቋማቱ የመምህራን መስፋፋት አለ። ነገር ግን በሚፈለገው ደረጃ አልሄደም።
ሌላው በከፍተኛ የትምህርት ተቋማት ውስጥ በከፍተኛ ሁኔታ እየጨመረ የመጣውና ለትምህርት ጥራቱ ማሽቆልቆል የራሱን ሚና የሚጫወተው ደግሞ በእንግሊዘኛ ፕላጃሪዝም ተብሎ የሚጠራው የመመረቂያ ስራዎቻቸውንም ሆነ ሌሎች የጥናት ጽሁፎቻቸውን ከሰው ሀሳብ በመውሰድ ወይም በመስረቅ የሚሰሩ ተማሪዎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱ ነው። በተለይ ከኢንተርኔት መስፋፋት ጋር ተያይዞ ይህ ችግር እየተባባሰ መምጣቱን ዶክተር አያሌው ያስረዳሉ።
ዶክተር አማረ አስገዶም ጥናት ሰርተው ነበር በዚህ ጉዳይ ላይ። አንደኛ አብዛኛዎቹ ስራዎች ቴሲሶች በግዢ ተሰርተው እንደሚቀርቡ ጥናት አቅራቢዎቹ የሌላውን ስራ ሸምድደው ፓወርፖይንት አዘጋጅቶ ፓወርፖይንቱን ፕሬዘንት እንደሚያደርጉ፣ ዳታ ኩኪንግ የሚባል አለ። በውሸት ፊልድ ሳይሄዱ ቤት ቁጭ ብለው ዳታ ሰብስበናል ብለው በውሸት የሚሰሩም እንዳሉ በዚህ ጥናት ተጠቅሰዋል። እንደገና ደግሞ በብዛት እኚህ ምሁር እንደጠቀሱት አዲስ ርዕስ ከመምረጥ ይልቅ በፊት የተሰሩ እና ለመኮረጅ የተመቹ ላይ ያጠነጥናሉ ተማሪዎች። ስለዚህ ምንድን ነው አብዛኞች ዝንባሌያቸው ምንድን ነው ሁለተኛ ዲግሪ ነው ማውራሽ። ሁለተኛ ዲግሪ ስራዎች ራሱ ከጊዜ ጊዜ በከፍተኛ ሁኔታ እየተሽቆለቆለ ነው ያለው።
እነዚህና በትምህርት ዙሪያ የሚታዩ ተደራራቢ ችግሮች ናቸው ዶክተር አያሌውን ሀሁ ክላስ የተሰኘ የዩቲዩብ ቻናል በመክፈት ማህበራዊ ሚዲያን ለተማሪዎች የትምህርት ድጋፍ ለመስጠት እንዲጠቀሙ ያነሳሳቸው። ላለፉት ሁለት ወራትም ከሌሎች በጎ ፈቃደኛ መምህራን ጋር በመሆን ከዘጠነኛ እስከ አስራ ሁለተኛ ክፍል ላሉ የሁለተኛ ደረጃ ተማሪዎችና ለዩኒቨርሲቲ ተማሪዎች ተከታታይ ትምህርቶችን እየሰጡ ይገኛሉ።
ለሀይ ስኩል ተማሪዎች ከእንግሊዝኛ፣ ሂሳብ፣ ባዮሎጂ፣ ኬሚስትሪ፣ ፊዚክስ እና ለሶሻል ሳይንስ ወይ ደግሞ ማህበራዊ ሳይንስ ተማሪዎች ደግሞ ኢኮኖሚክስ እናስተምራለን። በእኔ በኩል ደግሞ ሁለት ትምህርት ነው የምሰጠው። አንደኛው ሪሰርች ማተርስ ከአራት እስከ አምስት ወር ድረስ የሚቆይ ሰፊ ስራ ነው ማለት ነው። መጀመሪያ ዲግሪ ተማሪዎች መጨረሻ አካባቢ መመረቂያ ጽሁፍ ይጽፋሉ። ፕሮፖዛል እንዴት ይጻፋል? ቴሲስ መመረቂያ ጽሁፍስ እንዴት ይጻፋል? በዩኒቨርሲቲ ደረጃ ያሉ አዳዲስ መምህራን አሉ፣ ልምድ ብዙ የሌላቸው። ለእነሱ ደግሞ ፕሮጀክት ዊኒንግ ፕሮፖዛል የሚባል አለ፣ እንዴት ይጻፋል የሚል ስልጠና ነው። ሌላው ደግሞ ማይክሮባዮሎጂ በሙያዬ ከአንድ ወር እንደዚህ በኋላ ይጀመራል።
ዶክተር አያሌው ሀሁ ክላስ የተሰኘውን የዩቲዩብ ቻናል የጀመሩበት ሌላ ምክንያት አላቸው። በተለይ በኮሮና ቫይረስ ምክንያት ትምህርት ቤቶች በመዘጋታቸው ተማሪዎችና መምህራን ከትምህርት ርቀው በማህበራዊ ድህረ ገጾች ላይ የሚያጠፉት ጊዜ እያሳሰባቸው በመምጣቱ የዩቲዩብ ቻናሉ የትምህርት ባለሙያዎች ጊዜያቸውን ወደ ሙያቸው እንዲመልሱ ለማድረግ እንደሚረዳም ዶክተር አያሌው ያስረዳሉ።
በብዛት በዩኒቨርሲቲ ደረጃ ያለ መምህራን የምርምር ስራና አንዳንድ በዩኒቨርሲቲው በትዕዛዝ የምንሰራው ሌላ ስራ ካለ እንሰራለን እንጂ በቤት መቀመጥ ላይ አትኩረን ነበር ማለት ነው። እና ይህን ተከትሎ የሰለጠነበትን የስልጠና ጉዳይ ትተን ሀገራዊ ጉዳይ፣ ፖለቲካ፣ በተለይ የእርስ በርስ ጉዳዩ ላይ የኢትዮጵያ ምሁራን በጣም በስፋት ይሳተፋሉ። ይህ ጉዳይ በዚሁ ከቀጠለ በጣም አሳሳቢ እንደሆነ ከየቦታው ሲወረወር ይሰማል። እኔም አካቶ ነው ማይዘወይ በጣም ተሳታፊ ነኝ በዚህ በማህበራዊና የፖለቲካዊ ጉዳይ ላይ ማለት ነው። እና ለሙያዬ በብዛት ጊዜን በጣም ከማጠፋ ይልቅ በማውቀው ሙያ በሰለጠንኩበት ሙያ ተማሪዎችን ወይ ደግሞ ሌሎች ባለድርሻ አካላት ለምን በሙያ አላስተምርም የሚል ሀሳብ መጣ። ይህን ሀሳብ በማህበራዊ ገጽ ላይ በፌስቡክ አጋራውኝ በጣም በሰፊው ተቀባይነት ያገኘ እና ብዙ አድናቆት ነበረ የተሰጠኝ። ለሌሎችም ባለሙያዎች አርአያ ይሆንክልን እኛም ራሱ ወደ ራሳችን ተመልክተን በተማርንበት ሙያ በሰለጠንበት ሙያ አስተዋጽኦ ማድረግ አለብንና የሚል በጣም ትልቅ ሪፍሌክሽን ነበር ያገኘሁት።
የዩቲዩብ አስተምሮ ለኢትዮጵያ አዲስ ይሁን እንጂ በዓለም ላይ ግን ተፈላጊ የሆነ የመጣ የመማሪያ ዘዴ ሆኗል። ኢትዮጵያ ውስጥም ወደፊት የመለመድና ከክፍል ትምህርት ጎን ለጎን ጥሩ አጋዥ መሆን ተስፋ እንዳለው ዶክተር አያሌው ባደረጉት አነስተኛ ጥናት አረጋግጠናል ይላሉ። ስለሆነም የሀሁ ክላስ ጅማሬ በትምህርት ቢሮዎችና የትምህርት ተቋማት ከታገዘ ለትምህርት ጥራት መሻሻል አንድ አስተዋጽኦ ሊያደርግ ይችላል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
I'm a child. scatero il belana gli sta falla il restando
ጋቢና ቤ መደመጡን ይቀጥላል። በየአመቱ እጅግ ብዙ ወጣቶች ከከፍተኛ የትምህርትና የሙያ ተቋማት እየተመረቁ ይወጣሉ። ይሁንና የስራ ገበያው ተመጣጣኝ በሆነ መልኩ ስራ ሲያቀርብ አይታይም። በዚህ ምክንያት የተማሩ ወጣቶች በስራ ፍለጋ ከወራት እስከ አመት ሲጓዙ ይስተዋላል። ይህን በተመለከተ አጠናቅሬ የነበረው ዘገባ እንደሚከተል ይደመጣል። ከከፍተኛ የትምህርት ተቋማት መመረቅ አመታትን የሚወስድ ሲሆን ኢትዮጵያውያን ወጣቶችም ረጅም ርቀት ተጉዘው ለሊት መብራት በሌለበት ተቀምጠው ላጠኑበትና እጅግ ለተፈተኑበት የልጅነት እድሜያቸው ትልቅ ስኬትና ውጤት አድርገው ይወስዱታል። አብዛኞቹ ተማሪዎችም ተመርቀው ወጥተው ራሳቸውን ለመቻልና ወላጆቻቸውንም ለማገዝ ያልማሉ። ይሁንና ባለፉት 15 አመታት ሰፊ የትምህርት እድል ቢመቻችም በበቂ ሁኔታ የሥራ እድል ባለመኖሩ የሥራ አጥ ቁጥር አሻቅቧል። የሥራ ቁጥር አማካሪው አቶ ኤፍሬም በቀለ ታዲያ ወጣቶች ጊዜው ያመቻቸውን እድል በመጠቀም ቀድሞ ለሥራ ተወዳዳሪነት ማቀድና ማለም ያለባቸው ከመመረቃቸው በፊት ነው።
ለመመረቅ የተዘጋጁ ተማሪዎች እንግዲህ ማወቅ ያለባቸው ነገር ብዬ ማስበው ረጅም ትምህርቱን አውቀውታል። ትምህርት ቤት አለቀ ማለት አዲስ ምዕራፍ ነው የምንጀምረው እንጂ ትምህርቱን ጨረሰው ማለት አይደለም። አዲስ ምዕራፍ ግን ብዙ ጊዜ በተለይ በእኛ ሀገር ባየዋቸው እኔም በተማርኩባቸው ቦታዎች ስለ ስራ ዓለም ወይም ደግሞ ስለ ስራ ያለን አስተሳሰብ ወይም እውቀት ትንሽ ነው። ስለ ትምህርቱ ግን ትልቅ ሊሆን ይችላል። ስለ ትምህርቱ በጣም ልናቅ እንችላለን። ግን እንዴት ነው የምንተገብረው? የት ሄደን ነው የምንተገብረው? ከማን ጋር ነው የምንተገብረው? ትልቅ ጥያቄ ነው፣ መልስ ያልተገኘለት። አለበለዚያ ግን ራሳቸው መውሰድ አለባቸው። የት መውሰድ አለባቸው? ስራ ዓለም ላይ ማለት ነው። ስራ ዓለም ላይ እንዴት ይሄዳሉ? በጣም ብዙ ድርጅቶች ወይም ኦርጋናይዜሽኖች በጎ ፍቃድ ወይም ቮለንቲሮችን በጣም ይፈልጋሉ። ኢንተርንሽፕ ወይም የልምምድ ሰዓት አላቸው ከትምህርት ውጭ ማለት ነው። ይህ ተማሪ እያሉ ለምሳሌ ይናረግም ነበር ትምህርት ቤት ውስጥ ከሚሊካኝ ድረስ ለኢንተርንሽፕ ወይም ለልምምድ ቁጭ ብዬ ነበር የምጠብቀው። ተማሪዎች ራሳቸው ከእነሱ ሙያ ጋር የሚሄድ ድርጅትን ወይም መርጠው ቢሄዱና ለአንድ አመት ለሁለት አመት ቢሰሩ እየተማሩ ተመራቂ ተማሪ እያሉ ቢሰሩ በሳምንት አራት ሰዓት ሶስት ሰዓት ሊሆን ይችላል ስለ ስራ ሊያውቁ ይችላሉ ማለት ነው። ስራ ምን ይፈልጋል? ስራ ምን አይነት ስብዕና ይፈልጋል? ስራ ምን አይነት ማንነት ይፈልጋል? ስራ ምን አይነት ዝግጁነት ይፈልጋል የሚለው ማወቅ ይችላሉ። አንደኛው
ልጅ አለም ፍቅሬ በደብረ ማርቆስ ዩኒቨርሲቲ የሶስተኛ አመት የጋዜጠኝነትና ኮሚኒኬሽን ተማሪ ነው። በዚህ አመት ማገባደጃ ላይ ሲመረቅ ስራ የመፈለግ እቅድ እንዳለው ይገልጻል። ይሁንና በትምህርት ቤት የሚሰጣቸው ትምህርቶች ብዙ በመሆናቸው በተለያዩ የበጎ ፍቃድ ስራዎች ላይ መሳተፍም ሆነ ስለ ስራ ቅጥር ሂደት ለማሰብ ጊዜ እንደሌለው በመጥቀስ ሲደርስ አስብበታለሁ ይላል።
አይ ኖርማሊ መጀመሪያ ላይ የገባሁበትን ዲፓርትመንት ላይ ብሰራ ደስ ይለኛል። ምክንያቱም መጀመሪያ የማኔጅመንት ኮሚኒኬሽን ተማር በዚያ ላይ የተወሰነ እንትን ስላለኝ ነው እና እዛ የገባሁት እና እዛ ላይ ብሰራ ነው ደስተኛ መሆኑ።
አሁን ታዲያ ለምሳሌ ለጋዜጦች ጽሁፍ ትጽፋለህ ወይስ የተለያዩ ድምጾች እየቀዳህ ትልካለህ? ምን ታደርጋለህ እሱን ለማዳበር?
ያው አሁን ላይ ምናልባት በፊት በኮሮና ምክንያት ከመቋረጡ በፊት የስድስት ወር ኮርስ በአርባ አምስት ቀን እየወሰድን ስለሆነ በጣም የመጨናነቅ እንትን የሰዓት ጥበት ስላለ ያን ያክል ከንትኑ ከዋናው ከኮርሱ ከአካዳሚ ኮርስ ወጥተን ሌላ ነገር ለመስራት ያን ያክል ምንችል አይመስለኝም።
በአንጻሩ በአዲስ አበባ ዩኒቨርሲቲ የአምስተኛ ዓመት የሕግ ተማሪ የሆነችው ሄራም ብርሃኑ ሕግ ሰፊ የስራ ዘርፍ እንዳለው በመጥቀስ ከሰብአዊ መብት ጋር ከሚሰሩ ተቋማት ጋር የመስራት እቅድና ህልም እንዳላት ገልጻ ሰዎችን ካሁኑ በመጠያየቅና በመተዋወቅ በበጎ ፍቃድ አገልግሎቶች ላይ ስራ በመስራት እየተሳተፈች መሆኑን ታስረዳለች።
ኢንተርንሺፖች ብዙ ሳይቻለ እስካሁን ድረስ በቻለች ነገር በፊያም ቢኖረውም ባይኖረውም ኤክስፔሪንሱን ለማግኘት በተለይ ነው ትምህርት ላይ ያለው ነገር መስራ ላይ ያለው ነገር ስለሚለያይ የእሷን ቀን ተቀን ውሎን ለመልመድ ኢንተርንሺፖችን ቮለንተሪ የሆኑ ስራዎችን ስሉ አድቨርስቲ ነበር። በዛም መልኩ አሁን በሰዓቱ የአቶ ዩኒቨርሲቲ ሁማን ራይትስ ሴንተር ታርጌት ሆኜ እየሰራሁ
ይገኛለሁ። አቶ ኤፍሬም ታዲያ ዘመኑ እጅግ ብዙ ሁኔታዎችን ያመቻቸ በመሆኑ የስራ ፍለጋ የሚጀምረው ከመመረቅ በፊት የቀጣሪዎች አውደ ርዕይ ላይ በመሳተፍ የትስስር መድረኮችና መርሃ ግብሮች ላይ በአካልም ሆነ በድረገጽ መገኘት ሰፊ የሆነ እድል እንደሚያመቻች ያስረዳሉ።
ሁለተኛው ደግሞ አሁን በተለይ 2013 የኢትዮጵያ ካላንደር ላይ ሆነን በጣም ብዙ ስልጠናዎች አሉ። ብዙ ድረገጽ ላይ የሚገኙ የተለያዩ ነፃ የሚሆኑ በትንሽ ክፍያ የሚገኙ ስራን የሚያሰለጥኑ ወይም ደግሞ ስለ ስራ ዝግጁነት የሚያሰለጥኑ ድርጅቶች አሉ። በእነሱ ውስጥ ከብተን ደግሞ የምናገኛቸው ነገሮች አሉ። እነሱ ግብ አይደሉም፣ ጎል አይደሉም፣ ግን እነሱ ቱል ናቸው ወይም መንገድ ናቸው። ምን ማወቅ እንድችል ያደርጉናል። እንደ ተመራቂ ተማሪ አንደኛው ባዶ እጃችንን አንሄድም። ስራ ፍለጋ ስለ ራሳችን የሚገልጽ ነገር አንደበታችንም በወረቀትም ይዘን እንሄዳለን። በአለባበሳችንም እንደዛው ማለት እነዚህን ነገሮች እንማርበታለን። እነዚህን ነገሮች አውቀው መጠበቅ ትልቅ ነገር ነው ብዬ አስባለሁ። ከዛ ውጭ የመጨረሻ ብዬ የማስበው ሪያሊስቲክ ከእውነታው ጋር መስማማት ማለት ተማሪዎቹ ስለ ገበያ ስለ ስራ ገበያ የሚባላል ጆብ ማርኬት ስራ ልክ እንደ ማርኬት ይሸጣል ገበያ ላይ ይህንን ገበያ ያውቁታል ወይ? ይህንን ገበያ ጎራ ብለው ገዝተው ያውቃሉ ወይ? ባይገዙ መግዛት ባይችሉ እንኳን ገበያውን አይተውታል ወይ? ገበያው የት ይገኛል? ፌስቡክ ላይ ይገኛል፣ ስራ አስቀጣሪዎች ላይ ይገኛል፣ ስራ ቀጣሪዎች ላይ ይገኛል። እዚህ አዲስ አበባ ደግሞ እንደምታውቂው አዲስ አበባ ካወራን እንኳን ማስታወቂያ መለጠፊያ ቦታዎች አሉ። 4 ኪሎ ለጋ አርሚክስ ፎጊያሉ ገበያው በጣም ብዙ ቦታዎች ላይ ይገኛል። እና ገበያውን ሄደው ማየት ምንድን ነው ገበያው የሚፈልገው የሚለውን ነገር ማለት ነው እየተማሩ እና ገበያው አሁን ምን እያለ ነው። የግድ ይህን ነገር መመረቅ የለበትም። ባትመረቅም እንደዚ አይነት ስልና ካለ ለምሳሌ ኮሚኒኬሽን ላይ ተግባቦት ላይ ጥሩ ከሆንክ አሰለጥንና ቀጥረሃለሁ የሚል ፍላጎት እየመጣ ያለው አሁን ሌሎች ሀገሮች ላይ እንደምናየው ማለት ነው። ቴሌግራም ኢትዮጵያስ በጣም ብዙ ተጠቃሚ ያለው በጣም ብዙ ማለት ነው። በተለይ በወጣቶች እና ብዙ ቻናሎች፣ ብዙ ግሩፖች፣ ብዙ ሱፐር ግሩፖች አሉ። ስራ የሚወጣባቸው ትስስር የሚፈጠርባቸው በተለይ ደግሞ የባለሙያዎች መድረክ ያለበት ዜና የሚወጣበት ከስራና ከሶፍት ስኪል ወይም ደግሞ ከቀላል ክህሎት ጋር በተገናኘ ብዙ ቻናሎች አሉ እና እነሱን እንግዲህ አሳድሮ ማግኘት ነው። ፍላጎት ካለን አሳድሮ ማግኘት እና እዛ አስገብቶ መተዋወቅ ሰዎች ማለት ነው። እዚህ ከየትኛው እድሜ ሊጀምር ይችላል እያስባለሁ። ግን ለስራ ከሆነ ያወራ ነው እንደኔ አንድ ሰው ዩኒቨርሲቲ ከገባበት ጊዜ ጀምሮ ትስስሩ ማሳደግ ይችላል። ቅድም እንዳልኩሽ ደግሞ ካወቀ በኋላ የትምህርት መስመሩን ካወቀ በኋላ መርጦ መማር በደንብ ከጀመረ በኋላ ማለትም ከሁለተኛ ዓመት በኋላ እነዚህ መድረኮች ላይ ቢሄድ በደንብ እነዚህ ኔትወርኮች ማግኘት ይችላል ማለት ነው።
የአሜሪካ የዓለም አቀፍ የልማት ተቋም USAID በ2020 ባወጣው ሪፖርት በኢትዮጵያ 27% የሚሆኑ ወጣቶች ስራ ፈላጊ መሆናቸውን አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮቻችን ከእሁድ ምሽት የጋቢና ቪ የንቃት መሰናዶ ጋር አብራችሁ ስለቆያችሁ እናመሰግናለን። በነገው ምሽት በመደበኛው መርሃ ግብር እስከምንገናኝ ድረስ በዚሁ የምንሰናበታችሁ ፕሮግራም በማቅረብ ኤደን ገረመው፣ በአርቶቱ ትዝታ በላቸው፣ እንዲሁም በቅንብሩ ኤልያስ አስማረንን። መጪው ሳምንት መልካም እንዲሆንላችሁ እየተመኘን በዚሁ የተሰናበትን ደህና ደሩ። Yeah.
ዘምሮ ፍቅር ግን እሺ ያን